አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በአለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምሰምታችኋል ያልን የተለመደውን የዞትሪ አክብሮት ሰላምታችንን ያስቀደም የዛሬ ጥር 5 ቀን 2011 ዓመተ ምህረት ወይም የጃንዋሪ 13 ቀን 2019 ቅንብራችንን ይዘን ቀርበናል። በቅድሚያ አንድ ወቅታዊ የፖለቲካ ትንታኔ ይደመጣል። ከዚያም በየሳምንቱ ዋናውን ዜናዎች ይቀርባሉ። ከዜናዎች በኋላ በአማራው ላይ ለ28 ዓመት እየተፈጸሙ ስለነበሩና ስላሉ ግፎችና ሰቆቃዎች የቀረበ ጽሑፍ ይነበባል። በመጨረሻም በየ15 ቀኑ የተዘጋጀ የሚቀርበው ከታሪክ ማህደር ይደመጣል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል። የሐዘን መግለጫ። ወንድማችን አቶ ምትኩ ሽኩሮላ ካባታቸው ካቶ ሽኩራላ የሱፍና ከናታቸው ከወይዘሮ ሙሉመቤት ኃይሌ በአውሮፓውያን አቆጣጠር በ1970 ዓ.ም ተመረጡ። በአዲስ አበባ ከተማ ተወለዱ። እድሜያቸው ለትምህርት እንደደረሰ የአንደኛ ደረጃ ትምህርታቸውን በበቀለው ያ ትምህርት ቤት፣ ከዚያም የሁለተኛ ደረጃ ትምህርታቸውን ደግሞ በአዲስ አበባ ከተማ ሁለተኛ ደረጃ ትምህርት ቤት አጠናቀዋል። ከዛም በጀነራል ሙሉ ጌታ ቡሌ የቴክኒክ ትምህርታቸውን አጠናቀዋል። በ1989 ዓ.ም ተመረጡ። ወደ ስዊድን ሀገር በመምጣት ልዩ ልዩ ሙያዊ ኮርሶችን እየወሰዱ በስራ ላይ ተሰማርተው ለ30 ዓመታት በስዊድን ኖረዋል። በስዊድን ስቶኮልም ቆይታቸውም በሀገራችን የነበረውን ጸረ ወያኔ ትግል በማስተባበርና የድጋፍ ማህበር ወይም ታስክ ፎርስ በመምራት የህዝቡን ብሶትና ጭቆና ከአጋሮቻቸው ጋር ሆነው ያጋለጡ አክቲቪስት ነበሩ። በውጭ ሀገር የቅንጅት የድጋፍ ማህበር ሲቋቋምም የስዊድን ማህበር የህዝብ ግንኙነት ኃላፊ በመሆን ኢትዮጵያዊ ዜግነት ግዴታቸውን ተወጥተዋል። አቶ ምትኩ ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ጃንዋሪ 10 2019 ዓ.ም ከዚህ ዓለም በሞት ተለይተዋል። አቶ ምትኩ ባለትዳርና የሶስት ልጆች አባት ነበሩ። የኢትዮጵያ አንድነት ሬዲዮ በአቶ ምትኩ ሞት የተሰማውን ሐዘን እየገለጸ ለዘመዶቹ፣ ለጓደኞቹ፣ ለወዳጆቹና ለመላው የኢትዮጵያ ኮሚኒቲ መጽናናትን እንዲሰጠን እየተመኘን የቀብሩን ስነ ስርዓት በተመለከተ ዝግጅቱ እንደተጠናቀቀ በተገኙት ማህበራዊ ሚዲያዎች አማካኝነት የሚሰራጩ መሆኑንም በትህትና እንገልጻለን። ነፍስ ይማር ከቤተሰቦቹና ከጓደኞቹ። ከዘመነ ጥፋት ወደ ዘመነ ሰላምና መረጋጋት እንዴት እንሸጋገር? ባለፉት 3 አሰርታት በመድር ላይ ሊከሰት ወይም ሊፈጸም የሚችለው ማንኛውም ወንጀል በሃይማኖታዊ ትርጉሙ ደግሞ ኃጢአት ምንም ሳይቀርና ሳይጎድል በሰቃቂ ሁኔታ በአግራችን ኢትዮጵያ ተፈጽሟል። የግፍና በደል ጽዋ በአገሪቱ ምድር ሞልቶ በገፈሷል። ኑሮው እንደሬት መሯል፣ እንደ መርግ ከብዷል። ብዙ ባለስልጣናት እንደ ጊንጥ ይናደፉ፣ እንደ ሽፍታ ይዘርፉ ነበር። ከትንሽ ስርቆት እስከ ትልልቅ ያገር ዘረፋ፣ ከትንሽ ግርፋት እስከ አካል መጉደልና ህይወት መጥፋት በዜጎች ላይ በቃል ሊገለጽ በማይችል ደረጃ ግፍ ተፈጽሟል። ደረጃው ይለያይ እንጂ ከቀበሌ እስከ ሚኒስቴር ያሉ ብዙ ሰራተኞች፣ ከቀበሌ ሊቀመንበር እስከ ፌዴራል ያሉ ብዙ ከፍተኛ ባለስልጣናት በአገር ዘረፋና ጥፋት ተሳትፈዋል ወይም ደግፈዋል። ጥቂት የማይባሉ ከጣቢያ ፖሊስ እስከ ፌዴራል ፖሊስ ኮሚሽነር፣ ከቀበሌ ሚሊሻ እስከ ከፍተኛ የጦር መኮንኖችና ጀነራሎች፣ ከቀበሌ ደህንነት እስከ ፌዴራል ደህንነት ኃላፊ ድረስ ያሉ አካላት ህዝብን ገርፈዋል፣ ገለዋል፣ አንገላተዋል፣ አንገት አስደፍተዋል፣ ከአገር አሰድደዋል፣ ፍትህና ነጻነትን አድራሻዋን አጥፍተው ቀብረዋል ወይም ወንጀሉን በመደገፍ ተሳታፊ ሆነዋል። ደረጃው ይለያይ እንጂ ከሰፈር ሱቅ እስከ አስመጭና ላኪ ያሉ በርካታ ነጋዴዎች የንግድ ሥርዓቱን አዛብተዋል፣ ግብር አጭበርብረዋል፣ ሰርቀዋል፣ የኑሮ ውድነት እንዲባባስ አድርገዋል። በርካታ የሃይማኖት መሪዎች ከታች እስከ ላይ ባላቸው መዋቅር የሕዝብና የአገር ሀብት ዘርፈዋል፣ በዝብዘዋል፣ ፍትሐዊነት በጎደለው አሰራር አማኙን አንገላተዋል፣ አሰቃይተዋል፣ አሳደዋል። በዚህ የጥፋት ዘመን ሞራልና ስነ ምግባር በመረሳቱ፣ እምነት በመላላቱና በመዘንጋቱ፣ ከሐሳብና ከእውቀት ይልቅ ለቁሳዊ ነገር ትኩረት በመደረጉ ሌብነት በአገሪቱ ነግሶ ዙፋን ላይ ወጥቷል። ሰርቆ ሀብት ማካበት እንደ ትልቅነት፣ ክብርና ዘመናዊነት ሲታይ፣ ሐቀኝነትና ታማኝነት እንደ ኋላ ቀርነትና ጅልነት በመታሰቡና በመቆጠሩ ሌብነት ከጊዜ ወደ ጊዜ እያደገና እየሰፋ መጥቶ በርካታ ሰው መርህ የለቀቀ፣ ሕግና ሥርዓት የጣሰ፣ ከአገሩና ከወገኑ ይልቅ ራስ ወዳድ ሆኖ ሕዝቡንና አገሩን ሲዘርፍና ሲያስለቅስ ኖሯል። የዘረፋው መጠን መለያየት እንደ ተጠበቀ ሆኖ በዚህ የሌብነት ዘመን ያልተደፈረ ተቋም፣ ያልተነቀነቀ በር፣ ያልተጣሰ ሕግ፣ ያልተደፈረ የሃይማኖት ተቋም ማግኘት ያስቸግራል። ዘረፋውና ሌብነቱ ጭካኔ የተሞላበት በመሆኑ አገር ይለውጣሉ የተባሉ የልማት ድርጅቶች ግንባታ የውሃ ሽታ ሆኖ ቀርቷል። አገሪቱ በብድር ዕዳ በዕዳ ሆና ለመውደቅ ስትንገዳገድ ቆይታለች። ዘመን ያለፈባቸውና በሕይወት ላይ አደጋ የሚያደርሱ የግብርና ግብዓቶች ምርጥ ዘር፣ ማዳበሪያና የማር ምርት ግብዓት ለአርሶ አደሩ ተሰራጭተዋል ወይም የአገሬ ኢኮኖሚን አድቀው ጥቅም ላይ ሳይውሉ ቀርተዋል። የአገልግሎት ዘመኑ ያለፈበት መድኃኒት ለሕዝብ ተሰራጭቷል ወይም ገበያ ላይ ውሏል። ድሃው ሕዝብ ጎጆ መቀለሻ አጥቶ መሬት ያላግባብ ለሌቦች ሲሸጥና ሲለወጥ፣ በነጻ ሲሰጥና ሲታጠር ኖሯል። በመንግሥት የተገነቡ ቤቶች በቤተ ዘመድና በገንዘብ ለተወሰነ ቡድን ሲተላለፍ ኖሯል። ጠፍተዋል። ከፍተኛ የግንባታ ገንዘብና ቁሳቁስ ባክኗል። በድሃው ስም ተለምኖ የሚመጣ የእርዳታ ገንዘብ ተዘርፏል። በድሃው ስም ተነግዷል። የብድር ገንዘብ አገሪቷን ዕዳ ውስጥ ዘፍቆ የጥቂቶች ማድመቂያ ሆኗል። ሕፃናት የወተትና የሻይ መጠጫ አጥተው በችግር እየተሰቃዩ ስኳር በኮንትሮባንድ ተዘዋውሯል፣ ተሰውሯል። ድሆች እየተቸገሩ ዘይት ሲደበቅና በስውር ሲሸጥ ኖሯል። ጉቦ የማይከፍሉ ዜጎች አንድ መታወቂያ ማግኘት ሲቸገሩ መታወቂያና መሸኛ በቀበሌ አጭበርባሪዎችና ደላላዎች በገንዘብ በመቸብቸቡ ሌቦቹ እስከ 10ና 12 መታወቂያ ይዘው አገር ሲዘርፉ ኖረዋል። ከሕጋዊ ነጋዴዎች ይልቅ ብዙ ሕገወጥ ነጋዴዎች ተጠቃሚና ሀብት ያካበቱ እንዲሆኑ ተደርጓል። መንግሥት ለሥራ ማስኬጃ የሚመድበው ገንዘብ በራሱ አመራሮችና ቡችላ ባለሙያዎች ተመዝብሯል። የታቀዱ ሥራዎች በተግባር ሳይከናወኑ በሪፖርት ብቻ ተሠርተዋል። የልማት ድርጅቶች አገርና አካባቢን ከማልማት ይልቅ የግለሰቦችን ሆድ ሲሞሉና የልማት ሥራዎችን ሲያጓትቱ ቆይተዋል። የህዝብ ሀብት ካንድ ቦታ ወደ ሌላ ቦታ ካንድ ክልል ወደ ሌላ ክልል በማናለብኝነት ተወስዷል። ያገር ሀብት ወደ ውጭ ሸሽቷል፣ ተዘርፏል፣ በየወደቡ ባክኗል። የልማትና የሀብት ክፍፍል ፍትሃዊነት የጎደለው በመሆኑ አገር ለማፍረስ እንደ ነፋስ ሲወዘውዛት ቆይቷል። የልማት ድርጅቶች በግለሰቦች ፍቃድ ተሰርዘዋል ወይም ከታሰቡበት ክልል ይልቅ ወደ ሌላ ክልል ሄደው እንዲተከሉ ተደርጓል። የሚገርመው ሌብነት ስርከወሰድ ከመስደዱ የተነሳ በዚህ ዘመን በብዙ ሌባ ነጋዴዎችና ሰራተኞች የመስራ ቤቶች ተፈላጊነትና ተወዳጅነት እንኳ የሚለካው በስራቸው ባህሪና አግራዊ ጠቀሜታ ሳይሆን በነብራቸው የዘረፋ መችነትና የመዘረፍ አቅም ሆኗል። በዚህ ሀገር የመዝረፍ ሂደት የሰሞኑ መረጃ እንደሚያመለክተው በርከት ያሉ የህዋት አባላት ያንበሳውን ድርሻ ወስደው ሲዘፈቁበትና ሲዋኙ የኖሩ ሲሆኑ የኦዴፓ የአዴፓ የዴኤዴንና የአጋር ድርጅቶች ብዙ አባላትም ከደሙ ነጻ ሊሆኑ አይችሉም፣ አብረው ተነክረዋል፣ ለሌብነት ስርዓቱ አጨብጭበዋል። በመሪያቸው ሌብነት ካልተያዙ ስራ ነው ሲባል ስቀው ተቀብለው ወደ ስራ ገብተው ቆይተዋል። የሚመሩትን ክልልና ህዝብ አርአያነት ከመምራት ይልቅ ሞራሉና ልዕልናው የወረደ ሆኖ የሌብነት አስተሳሰብ እንዲዳብር መንገድ መርተዋል። ድሃ እያለቀና እየተስቃየ ለባለ ሀብት ሲሰግዱና የሀገር ሀብትን በሕገ ወጥ መንገድ ለተወሰኑ ግለሰቦች ሲያስረክቡ ኖረዋል። እነሱ በሀብት ደልበዋል፣ የአገርና ሕዝብ ሀብት አባክነዋል። ብዙ ነጋዴዎችና ባለሙያዎች፣ ደላላዎች የዘረፋ ኔትወርክ ዘርግተው በሐቅ መሥራት ወንጀል እንዲሆን አድርገዋል። የጸረ ሙስና ኮሚሽኖች ከተመሠረቱበት ዓላማ በተቃራኒው ቆመው ሕዝብ አስለቅሰዋል፣ አገር በድለዋል። በነበረው የዘረፋ ሰንሰለት የገበያ ሥርዓቱን የሕዝቡ አኗኗር የተዘበራረቀና እንደ ሬት የሚመርና እንደ ሎሌ አንዱ ንጉሥ እንዲሆን አድርጓል። አገሪቱን ዕዳ ተዘፍቃ በቻይና ከመወረስ አፋፍ ላይ ደርሳለች። በዘመኑ ሌብነት በአገሪቱ ውስጥ ትልልቅ ሥር ሰዶ ተንሰራፍቷል። ቅርንጫፉ አድጎ ቅጠሎቹ ለምልመዋል፣ ግንዱ ወፍሯል፣ ዘሩ ተባዝቶ በአገሪቱ ተሰራጭቷል። መስረቅ ክብር ሆኖ በአደባባይ ተመርቋል። እንደ ጀብድና ጀግንነት ታይቶ ለብዙዎች የውርደት ሳይሆን የክብር ካባ አልብሷል። በዚህ 27 ዓመታት በመርዝ በተለወሰና እንደ ባብ መርዙ በሚናደፈው ስመ ዲሞክራሲ በአገራችን ኢትዮጵያ የደረሰው የሰብአዊ መብት ጥሰትና ግፍ በቃል ተዘርዝሮ የሚያልቅ ሳይሆን አእምሮ ሲያስበውና ሊሸከመው ይከብዳል። የገዢው ፓርቲ ዕድሜ ለማራዘም ሰው በጨለማ ቤት የተገረፈውና የታሰረው፣ ብልቱ የተኮላሸው፣ ዘሩን እንዳይተካ የተደረገው፣ የማምከኛ ክትባት የተወጋው፣ ጥፍሩ የተነቀለው፣ እግሩና እጁ የተቈረጠው፣ ምላሱንና ብልቱ በፒንሳ የተጎተተው፣ ተዘቅዝቆ የተገረፈው፣ ግብረ ሰዶም የተፈጸመበት፣ በሴት ልጅ ክብር ገላ ላይ በእንስሳዊ ስመት ወንድ የተፈራረቀው፣ ክብር የሆነው ገላው ዕርቃኑ ሆኖ የተሳቀበትና ቆሻሻ የተጨመረበት፣ የተገረፈውና በአካሉ ላይ ግፍ የተፈጸመበት፣ ከአውሬ ጋር እንዲታገል የተደረገው፣ በዓላትን ሲያከብር በታቦትና በመስጊድ ፊት የተረሸነው፣ በአደባባይ የተጨፈጨፈው፣ መከላከያ ዳር ድንበር ከመጠበቅ ይልቅ በከተማ ሕዝብ የረሸነው፣ ተናገር ተብሎ ስብሰባ ተጠርቶ በተናገረው፣ በስውር ሲገደል የኖረው፣ በማንነቱ ከሕሊና የማይጠፋ የተሰደበውና የተሸማቀቀው፣ አንዱ ጠባብ አንዱ ትምክተኛና ነፍጠኛ የተባለው፣ ሀብትና ንብረቱን የተቀማውና እንዲሰደድ የተደረገው፣ ከሥራው የተባረረው በዚሁ ዲሞክራሲ በሚቀነቀንበት የጨለማ ዘመን ነበር። በርግጥ ዲሞክራሲ የሚለው ቃል እህትና አጋርነን ከሚሉት ድርጅቶች ስያሜ ላይ እንጂ የኢህአዴግ ቁንጮ ከነበረው ህወሓት ስያሜ ላይ የትግራይ ነጻ አውጪ የሚል እንጂ ዲሞክራሲ የሚል ተቀጽላ የለውም። በዚህ ክፉና መራራ የበደል ዘመን የአማራ ገበሬ ቢሮክራት በሚል መሬቱን ተነጥቆ ቤተሰቡን እንዲበትንና እንዲሰደድ ተደርጓል። ያለውም የሌለውም የጦር መሳሪያ አምጣ እየተባለ ተገርፏል። ከነ ቤተሰቡ ስቃይ ተቀብሏል። ሰርቶ የገዛውንና በባህሉ የክብሩና የዝናው መገለጫ የሆነውን መሳሪያ ተነጥቋል። ይህም የሆነው እንወክለዋለን ብለው በስሙ በተቀመጡት የሥርዓቱ አስፈጻሚ ብአዴን አመራሮች ትእዛዝ ነው። በአገሪቱ በተዘረጋው የስለላ ሰንሰለት መረብ የኢትዮጵያ ሕዝብ ነጻነቱን አጥቶ አንገቱን ደፍቶ ስሜቱን ገጥቶ እንዲኖርና እንዲሸማቀቅ ተደርጓል። በተለይ የመንግስት ሰራተኛው በቅርብ የሥራ ኃላፊውና የህዋስ ተጠሪዎች ሳይቀር በሚደረግበት የማሸማቀቅና አንገት የማስደፋት ሂደት ማንነቱን አጥቷል። የቢሮ ሥራ ኃላፊውን በመቅረብና ባለመቅረብ ነገር በማመላለስ በመለካቱ ፍትሐዊነት ከመጥፋቱም በላይ በአገራዊ እድገትና ለውጥ ላይ ደንቀራ ሆኖ ቆይቷል። አንዳንዶችም በሰላይነታቸውና በድርጅት አባልነታቸው እስከ ማንገራገር ይደርሱ ነበር። ብዙ ነጋዴ በሥርዓቱ ውስጥ ካልገባ እንደሚጎዳ በማመኑ ለድርጅቱና ለባለሥልጣን አሸርጋጅ ሆኖ ቆይቷል። ጋዜጠኛው እውነትን ለመድፈር በመፍራቱ ባድራሻው ሳይዞር የቆየ ሲሆን፣ እውነትን የደፈሩትም ዘብጥ እያወርደዋል፣ አሳራቸውን አይተዋል። የሃይማኖት መሪዎች የፖለቲካ ካድሬ በመሆን ተልኳቸውን ዘንግተው ሕዝብን አሳዝነዋል፣ በድለዋል። ሕዝብ ንቃተ ሕሊናው ካደገና ኢኮኖሚው ከዳበረ ፖለቲካዊ ተጽዕኖ ከፍተኛ ስለሚሆን ይህን በመስጋት የአገሪቱ ኢኮኖሚ በሐሰት በሁለት ዲጂት አደገ እየተባለ ለአብዛኛው ሕዝብ ላማለኝ በሰማይ ወተቷንም የማላይ ሆኖበታል። በተለይም ሞጋች ይሆናሉ ተብለው የሚታስበው አብዛኛው የተማረው አካል ከፍተኛ የሆነ የኢኮኖሚና የሞራል ድቀት እንዲያገኘው ተደርጓል። በዚህ ሂደት ውስጥ በመላ አገሪቱ ያሉ ብዙ ከቀበሌ እስከ ፌዴራል ያሉ የጸጥታና የደህንነት አካላትና ባለሥልጣናት በሕዝብ ላይ በትራቸውን ያሳረፉ ሲሆን የደህንነት መስሪያ ቤቱ አገራዊ ደህንነት ከማስጠበቅ ይልቅ የሕዝብ ስቃይና በደል የማክበድ ሥራ ሲሠራ ቆይቷል። በቁጥጥር ስር የዋሉትና ማዘጃ የወጣባቸው አካላት ዝርዝር እንደሚያሳየው የንጉሡ ሕወሓት ብዙ አባላት በደም ሲሰክሩ ደም ሲጠጡና ሲዘፈቁ ይኖሩ ሲሆን ደረጃው ይለያይ እንጂ የሌሎች በአገሪቱ ያሉ የገዢው ፓርቲና አጋር ድርጅቶች አባላትና አመራሮች በመተባበርም ሆነ በመሳተፍ በደል በእጃቸው አለ። ስለ ሕገ መንግሥትና ሰብአዊ መብት መከበር እየተናገሩ በሕገ መንግሥቱ ከተገለጸው በላይ አዳዲስ የመብት ረገጣና ወንጀል ስልቶችን ጨምረው ሕገ መንግሥቱን ጣሱት፣ ሕዝቡን አሰቃዩት። በዚህ የጥፋት ዘመን የተዛባና የልብ ወለድ ታሪክ ተደርሶና ተሰብኮ አንዱ ብሔር በሌላው ብሔር ላይ ቂም ቋጥሯል። በመለያየትና መከፋፈል ስትራቴጂ በብሔር ግጭት ተደጋጋሚ ጊዜ በአሰቃቂ ሁኔታ ብዙ ሕይወት ጠፍቷል። እርስ በርስ ተጋሏል። ሕዝብ ከሚኖርበት ተፈናቅሏል። ብሔሮችን የሚያጋጩ ሰነዶች ተዘጋጅተው ተሰራጭተዋል። ጥላቻን የሚፈጥሩና የሚያባብሱ ሐውልቶች ቆመዋል። በሃይማኖቶች መካከል ግጭቶች እንዲፈጠሩ ተደርጓል። ሃይማኖቶች ተደፍረዋል። የምሁራን መፍለቂያ በሚባሉት ዩኒቨርሲቲዎች ሳይቀር ተማሪዎች በብሔራቸው እንዲጋጩና አንድነት እንዳይኖራቸው ሰፊ ሥራ ተሰርቷል። የገዢውን ወገን የበላይነት የሚያንጸባርቁ ሙዚቃዎች ሲቀነቀኑ ኖረዋል። የብሔርተኛ የፖለቲካ ፓርቲዎች በአገራቸው ውስጥ የሚኖረን ሕዝብና ብሔር በጠላትነት ፈርጀው ማኒፌስቶ ቀርጸው በሕዝብ ላይ በደል አድርሰዋል። በመርዝ በተለወሰና ዲሞክራሲን መድብለ ፓርቲ ሥርዓት የተሸወዱት የተቃዋሚ ፓርቲ አባላት ራሳቸውን እሳት ውስጥ ጨምረው የግፍ ጽዋን ተጎነጭተዋል። እንደ ሰም ቀልጠዋል። የጅብ ራት ሆነዋል። የማሰቃያ ቤቶችንና ወህኒ ቤቶችን ሞልተዋል። ጫካ ውስጥ አድረዋል። አገር ጥለው ተሰደዋል። አሸባሪ ተብለው ግፍን ተቀብለዋል። በመጨረሻው የበደልና የግፍ ጽዋው ሞልቶ በመፍሰሱ የሕዝብ ተቃውሞ ማዕበል አገሪቱን አጥለቅልቆ ውጦታል። ይህንን ግፍና ሰቆቃ ያስተናገደች ኢትዮጵያ የወደፊት ዕጣ ፈንታዋ ምን ሊሆን እንደሚችል የወቅቱ አንገብጋቢና አገራዊ አጀንዳ ሆኗል። ይህንን ወቅት በምን የለውጥ አቅጣጫና መፍትሔ እንደምንሸጋገር የሁላችንም አሳሳቢ ጥያቄ ሆኗል።
ደግፋው ይህን እያየ ይፈራ ላይ ሰውን
ተራራው የበረታው ዳኛ አድማጮቻችን ከዚህ ቀጥለን ሳምንቱ ዋናውና ዘማችን አስደምጣለን። ያማራ ብሔራዊ ንቅናቄ አብንና ያማራ ዲሞክራሲያዊ ፓርቲ አዴፓ የቀድሞ ቢአድን በጋራስ ለመስራት መስማማታቸው ተገለጸ። የሁለቱም ድርጅቶች አመራር ተወካዮች በተገኙበት ስምነቱ የተካሄደው በአዲስ አበባ ሲሆን ስምነቱ በሶስት መሰረታዊ ጉዳዮች ዙሪያ እንደሆነም ተገልጿል። ስምነቱ በጸጥታ ጉዳይ፣ በሰላምና ደህንነት፣ በልማትን ጉዳዮች ዙሪያ እንደሆነ የገለጸው መግለጫ ሁለቱም ድርጅቶች በጥምር የሚያካሂዱት የጋራ ኮሚቴ መቋቋሙን አክለው ገልጸዋል። በአማራ ብሔራዊ ንቅናቄና በአማራ ዲሞክራሲያዊ ፓርቲ መካከል ስለተደረሰበት ስምምነት ጥቦች ተጨማሪ ማብራሪያ ይሰጣል ተብሎም እየተጠበቀ ነው። ይበንድ እንዳለ ሰሞኑን በጎንደር ያገዛዙ የጦር መሪዎች በሰጡት ትዕዛዝ መሰረት ቁጥራቸው ብዙ አማራዎች መገደላቸውን አስመልክቶ የተለያዩ ግዛቶች ተላልፈዋል። የአገርዳን ድንበር ለመጠበቅ ሳይሆን ህዝብን ለማፈን በየመንደሩ ተሰማራው በዶክተር አብይ በሾማቸው መከላከያ ጦር ባለስልጣን ቲምምራው ጦር በምዕራብ ጎንደር በህዝብ ላይ ጥቃት ያደረሰው ሱር ኮንስትራክሽን የሚባለው ንብረትነቱን የሃት የሆነውን የአገር ሀብት ከአካባቢው ነቅለው ሲወስዱ ይፈተሽ የሚል ጥያቄ በማቅረባቸው መሆኑን ከሰፈር የተገኘው ዜና ገልጿል። ይህን አስመልክቶ የብአዴን ጸጥታ ክፍል ኃላፊ በሰጠው መግለጫ የአገር መከላከያ ተብሎ በአካባቢው የሚንቀሳቀሰው ጦር በህወሓት ትእዛዝ እንደሚንቀሳቀስም አልደበቀም። በምዕራብ ጎንደር ያለ መከላከያ ሰራዊት የአማራውን እርስ በርስ ለማጋጨት እየሰራ መሆኑን ቀደም ሲል መገለጹ ይታወሳል። የዚህን የህወሓትን ጦር እርምጃ የዶክተር አብይ ምክትል ኤታማዦር ሹም ተብዬው ድርጊቱ ትክክል ነው ሲል ተደምጧል። መከላከያ ጦሩ እንዴት ያው ያንን ንብረት እየተባሉ የሚዘረፉ ሀብቶች ወደ ትግራይ ለማሸጋገር ከለላ ሰጪ ዘበኛና አጃቢ ሆኖ እንደሚሰራ ማን ፈቀደለት የሚል ጥያቄ አጠያቂ ሆኗል። በየጊዜው ስለ ኦሮሞዎች ግጭት ብዙ እያወራ ያለው ዶክተር አብይ በምዕራብ ጎንደር በወያኔ ስር ስለተፈጸመው ወንጀል ግን አንዳች ማስተያየት አልሰጠም። የአማራ ብሔራዊ ንቅናቄ አብን ሰሞኑን ወያኔ ያሰፈረው የመከላከያ ሰራዊት ተብሎ በሚጠራው በምዕራብ ጎንደር ዞን በገንዳውሃ ከተማ በተከሰተ ግጭት የዜጎች ሕይወት መጥፋቱን ምክንያት በማድረግ መግለጫ አውጥቷል። ሙሉ መግለጫውም እንዲህ ይላል። መከላከያ ሰራዊት ሀገር እንዳድንበር ከመስጠበቅ ዘሎ በየደረጃ ያለው አስተዳደር አካላት ባልጠየቁበትና ሀገራዊ ሰላምን የሚያናጋ አንዳችም ነገር ባልተፈጠረበት ሁኔታ በተደጋጋሚ ጊዜ በአማራ ህዝብ ላይ በሚወሰደው ህጋዊ ህጎት ጅምላ ጭፍጨፋና ግድያ ተቋሙ ላይ ዜጎች እምነት እንዲያጡ ሲያደርግ ቆይቷል። የአማራ ህዝብ የዘር ማጥፋት ወንጀል የፈጸመውን የህወሓት አፋይ ስርዓት ገርስሶ አንጻራዊ ለውጥ ነፋስ እንዲመጣ ከፍተኛ መስዋዕትን ከፍሏል። ያድግን ከህዋታዊ አፋይ ማዕቀብ ነጻ ለማውጣት ባደረገው ከፍተኛ ተጋድሎ መከላከያን ጨምሮ በህዋስ ሳምባ ከመተነፈሰው የጸጥታና ደህንነት ማዕቀብ ጋር አንገት ለአንገት ተናንቋል። ያ ሁሉ ታሪካዊ ተጋድሎ ያደረገው ግን ዛሬ መራሳቸውን የሉት ኃይሎች ብለው በሚያሞካሹ አካላት እዝ ስር ባለ መከላከያ ማዕቀብ በአደባባይ በጥይት ለመገደል አልነበረም። የአገርዳን ድንበር ተጥሶ ኢትዮጵያ ሉዓላዊ ግዛት በህወሓት ጋሻ ጃግሬ በሆነው የሱዳን ጦር ሲደፈር በዝምታ የተመለከተው መከላከያ የአማራ ህዝብን ውስጣዊ አንድነትና ሰላም ለማናጋት የግጭት ነጋዴ የሆነ አሸባሪ የህወሓት ድርጅት ላይ ህዝብ መረጃና ተጨባጭ ማስረጃ ጭምር ያቀረበውን ይፈተሽልን ሰላማዊ ጥያቄ ንጹሐን አማራዎችን በጥይት ደብድቦ የፈጸመው ግድያ የፌዴራሉ መንግስት በተለየም የመከላከያ ሰራዊቱ ዛሬም ድረስ በአማራ ጥላቻ ስካር ላይ መሆኑን ያረጋገጠ ድርጊት ነው። በተለይ ደግሞ የራሱን የተሽከርካሪዎችና የመከላከያ ማሽነሪዎችን እንዳያንቀሳቅስ እገታ ሲፈጽምበት በዝምታ ያለፈ ተቋም መሆኑን ስንገነዘብ የመከላከያ ማዋቅሩ አማራ ላይ ያደረገው አሳፋሪ ተግባርን በከፍተኛ ጥርጣሬ እንድናዩ አስገድደናል። ስለሆነም የአማራ ብሔራዊ ንቅናቄ የሚከተሉትን ውሳኔዎች ሰጥቷል። አንድ፣ የጦር ኃይሉ ጠቅላይ አዛዥ የመከላከያ ሚኒስትሩና የኤታማዦር ሹም በተፈጠረው ጉዳይ ላይ ግልጽ ማብራሪያ እንዲሰጡልን እንጠይቃለን። ሁለተኛ፣ የመከላከያ ሰራዊት በንጹሃን አማራዎች ላይ ግድያ እንዲፈጸም ትዛዝ የሰጠው አመራሮችን ወንጀሉን የፈጸሙ የሰራዊት አባላት በሕግ እንዲጠየቁ ይጠይቃል። በንጹሃን ዜጎች ላይ ለደረሰው ግድያ መንግስት ይቅርታ እንዲጠይቅና ለተጎጂ ቤተሰቦችም ካሳ እንዲከፍል እንጠይቃለን። ሶስት፣ የመከላከያ ሰራዊት የክልሉ መንግስት ባልጠየቀበት ሁኔታ በተራ የደንብ ማስከበር ስራ ከመሰማራት ተቆጥቦ ወደ ካምፑ እንዲሰበሰብና ሰላማዊ ህዝብን ከማሸበር ድርጊቱም እንዲቆጠብ እንጠይቃለን። አራተኛ፣ ክልሉ መንግስት በተለየም የአማራ ጸጥታ ኃይሎች በሰላማዊ ህዝባችን ላይ ከማንኛቸውም አካል የሚቃጣን ጥቃት እንዲከላከሉ እንጠይቃለን። አምስተኛ፣ መላው አማራ ከተጎጂ ወገኖች ጋር እንዲሆንና ከመቼውም በላይ አንድነቱን እንዲያጸና ራሱን የመከላከል ተፈጥሯዊ መብቱንም እንዲያስከብር እንጠይቃለን። መጨረሻም ለሰማዕታት ቤተሰቦችና ለመላው አማራ ህዝብ መጽናናት እንመኛለን። የአማራ ብሔራዊ ንቅናቄ አዲስ አበባ። ከሱዳን በኩል ወደ ትግራይ የሚተላለፉ የዝርፊያ መጓጓዣዎች መታገዳቸው ተገለጸ። በምዕራብ ጎንደር በተፈጠረው ግጭት ሳቢያ በሱዳን ምዕራብ ጎንደር አቋርጠው ወደ ትግራይ የሚገቡ የነዳጅ ማመላለሻ ተሽከርካሪዎችና ሌሎች ማጓጓዣዎች መተማ ከተማ ላይ እንዲታገዱ መደረጋቸው ከስፍራው የተገኘው መረጃ ገልጿል። ባለፈው ሳምንት የመከላከያ ሰራዊቱ የሚባለው ወያኔ አጋዚ ጦር ግድያ ከፈጸመ በኋላ የጸጥታ ሁኔታ መደፍሮስ ነካባብ ነዋሪዎችም ገልጸዋል። ቁጥራቸው ከ30 በላይ የሚደርሱ ነዳጅ ማጓጓዣ ተሽከርካሪዎች በመተማ ከቆሙ አንድ ሳምንት ያህል ሆናቸው ሲሆን ከአካባቢው የተገኘው መረጃ እንደሚለው ከሆነ ተሽከርካሪዎቹ ወያኔ በኮንቮይ አሳጅቦ ለማሸጋገር እቅድ እንዳወጣም የቅርብ አዋቂዎች ገልጸዋል። የነዳጅ ማመላለሻ ተሽከርካሪዎች በቀጥታ በትግራይ ውስጥ የሚሰራጭ ነዳጅ የሚያመላልሱ መሆናቸውና ከሱዳን በኩል የሚገቡ ማንኛቸውም ሸቀጦች፣ ጥሬቃዎች፣ ኢንዱስትሪ መገንቢያ እቃዎች እንዲሁም የእርሻ መሳሪያዎች በተለይም የጦር መሳሪያዎች በገፍ የሚራገፉበት ስፍራ የትግራይ የተለያዩ ከተሞች እንደሆነ ሲገለጽ መቆየቱ ይታወሳል። አንዳንድ የጥቅም ተጋሪዎች ሆኑ በመተማ የታገዱ ተሽከርካሪዎች የጫኑን ነዳጅ ወደ መሃሉ የኢትዮጵያ ክፍል የሚተላለፍ ናቸው ሲሉም ተደምጠዋል። ላለፉት 28 ዓመታት በላይ የታላቋን ትግራይ ኢኮኖሚ ለመገንባት ታሳቢ አድርጎ የአገር ሀብት ዘረፋ የሚካሄድበት ኬላ ሱዳንና ጎንደር በሚያዋስኑ ተዘረጋው የመኪና መንገድ ሲሆን ከሰሞኑ ወያኔ ጦር በፈጸመው ግድያ ምክንያት የተነሳሳው ህዝባዊ አመጽ ይህን ኬላ ታማኝነት ያለው ኃይል እንዲቆጣጠረው ግፊት እየተደረገ መሆኑን ለመረዳት ተችሏል። ህዋት ምዕራብ ጎንደርንም ወደ ትግራይ ክልሎ እንደ ልቡ የመዝረፊያ መውጫ መግቢያ በማስተናዳት የአገር ሀብትም ከመሃል አገር ወደ ትግራይ በማጓጓዝ በሱዳን በኩል አስመጭና ላይ ከሆኑ ሲሰራ ቆይቷል። ህዋት ምዕራብ ጎንደርን ትግራይ የክልል ነው ብሎ በወረራ የያዘው የመሬት ቆዳ ስፋትና ህዝቡ ወደ ነበረበት ታሪካዊ ግማነት እንዲካለል የህዝባዊ ቁጣ ተቃውሞ ግፊት አስብቷል። ለአዲሱ የኢህአዴግ ጠቅላይ ሚኒስትር ማቅረቡ እና ምላሽ እየተጠበቀ መሆኑም ተገልጿል። በኢትዮጵያ የሰፈረው የፖለቲካ ውጥረት ምክንያት የሰፋፊ እርሻ ባለቤቶች ሰብል ለመሰብሰብ የሰው ጉልበት ኃይል እጥረት እንደገጠማቸው ከሀገር የተሰን ዜና ገለጸ። የሰፋፊ እርሻዎች ባሉባቸው አካባቢዎች ያለው ውጥረት የሰው ኃይል ወደ ስፍራው እንዳይንቀሳቀስ ማገዱን መንግስት ባወጣው መግለጫ ይፋ አድርጓል። ወያኔ ክልል በሚባሉት በቤንሻንጉል ጉምዝ፣ በጋምቤላና በአፋር ለውጭ ባለሀብቶች በተሰጡ ለም መሬቶች ላይ ያሉት ምርቶች ለመሰብሰብ የማይቻልበት ሁኔታ መከሰቱን ያተተው ሪፖርት የእርሻ ምርት አለመሰብሰብ ችግር ለኢንዱስትሪ የጥሬ እቃዎች አቅርቦት እጥረት እያስከተለ መሆኑን ገልጿል። በቅርቡ ምዕራብ ጎንደር የወያኔ ጦር ነዋሪዎች ግፍ በመግደሉ የተነሳ በመተማ ሰሊጥን ምርት ለመሰብሰብ በሚሰማሩት የጉልበት ሰራተኞች ላይ ከፍተኛ ተጽዕኖ ማሳደሩም ተገልጿል። ይህም በተራው ምርቱ በእርሻው ማሳ ላይ እንዳለ የመውደም ሁኔታ ሊከሰት እንደሚችል የብዙዎች ስጋት ሆኗል። በቤንሻንጉል ተሰማርተው ያሉት የወያኔ ባለጸጎች ምርታችን ወደመብን የሚለው አቤቱታም እያሰሙ ነው። በመላው አገሪቱ የሰፈረው የጸጥታ አለመረጋጋት ከመንግስት አቅም ጋር የተያያዘ ጉዳይ ነው ያሉ ወገኖች ዜጎች በደህንነታቸው ላይ ያንዣበበ ያለውን አደጋ መንግስት ሊከላከላቸው እንደማይችል እየተረዱ መምጣታቸው ሰዎች ከቦታ ቦታ ተዘዋውረው ለመስራት ፈቃደኛ አልሆኑም ብለዋል። በቀጠልም የሰፋፊ እርሻ ባለቤቶች ትግሮች መሆናቸውም እነሱም የህብረተሰቡ ቅራኔ የተሸካሚ ስለሆኑ የጉልበት ሰራተኞች ከተከታይ ችግሮች መራቅ መርጠዋል ብለዋል። ከሻቢያ ጋር ሽርክና ገብቶ በኤርትራ ሲንቀሳቀስ የነበረውና በዳውድ እብሳ የሚመራው ሸኔ የተባለው የወግነግ ቡድን የአገሪቱን ጸጥታ እየተፈታተነ መሆኑን አስመልክቶ በኢህአዴግ የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ባለፈው አርብ ዕለት በአዲስ አበባ በጽህፈት ቤቱ በሰጠው መግለጫ ላይ ገለጸ። የዳዊት እብሳ ሰራዊት ተብሎ የሚጠራው ከኤርትራ እንዴት በምን ሁኔታ ከነሙሉ ትጥቁ ወደ ኢትዮጵያ ለመሸጋገር እንደቻለ በግልጽ የታወቀ ነገር እንደሌለና ከነሙሉ ትጥቁ እንዲገባ የተደረገው የሽምቅ ተዋጊ ቡድን በምዕራብ ኢትዮጵያ በሚያደርጋቸው እንቅስቃሴዎች አስመልክቶ የተለያዩ አስተያየቶች ሲሰጡ መቆየታቸውም ይታወሳል። በአንድ አገር ውስጥ የአገር መከላከያ ፖሊስና ሚሊሻ በህጋዊነት መሳሪያ መሸከም የሚፈቀድላቸው ሲሆን የነጻ አውጪ ድርጅቱ ግን በኢህአዴግ ፈቃድ ሽብር እንዲያካሄድ የተፈቀደለት ብቸኛ አገር ኢትዮጵያ ነች ያሉ ወገኖች ኦነግ አዲስ አባላትን በመመልመል ፍልሚያ ለማካሄድ በቅቷል ብለዋል። የዳዊት እብሳ የሽምቅ ተዋጊ ቡድን በሻቢያ ሽምግልና በመቀሌ ከወያኖች ጋር መክሮ ትጥቁን ይዞ ወደ ኢትዮጵያ ከተሸጋገረ ወዲህ መንገድ እየዘጋ ዝርፊያ እያካሄደ ባንክ እየዘረፈ የጦር መጋዘኖችን እየዘረፈ የሚቃወሙትን በማሰቃየት እየተንቀሳቀሰ መሆኑን የአብይ አገዛዝ የመከላከያ ሰራዊት ምክትል ጠቅላይ ኤታማዦር ሹም ተብዬው አምኖ መንግስት ሁኔታውን በትዕግስት በማየቱ ጉዳት ደርሷልም ብሏል። ኦነግ ታጣቂ ጦሩን ይዞ ሲገባ ሰራዊቱን ካምፕ አስገባለው በሚል ስምምነት መሆኑን የቆጠቆመው ምክትል ኤታማዦር ሹም በተቃራኒው ኦነግ የራሱን ምሽግ ገንብቶ ሌሎችም ተዋጊዎች በመመልመል ሰራዊቱ አበራክቷል ብሏል። ከዚሁ ጋር በመያያዝ በሰጠው መግለጫ ላይ በጸጥታ ኃይሉ የታጠቁ ኃይሎችን ከከተማ ወደ ጫካ መግባታቸው መድረሰው መረጃ መሰረት ሰራዊቱ በመከታተል ትጥቅ እያስፈታ መሆኑን አክሎ ገልጿል። ከዚሁ ከኦነግ ሽፍትነት ተግባር ሳንወጣ በትናንትናው ዕለት በምዕራብ ኢትዮጵያ በወለጋ ክፍለ ሀገር 10 ባንኮች መዘረፋቸውና ይህም ድርጊት የኦነግ መሆኑን ከስራው የተላለፉ መረጃዎች ተቆማሉ። ከዚሁ ጋር ተያዘ ዜና ደግሞ የዳዊት ኡብሳ ኦነግ ከነለማ ፓርቲ ኦዴፓ ጋር ለመደራደር ያቀረበው ጥያቄ ፓርቲው ውድቅ ማድረጉን ከሰሞኑ ተገልጿል። በሌላ በኩል ደግሞ ከሰሞኑ በጉንደሬ መከላከያ ሰራዊቱ በጅምላ ግድያ ማድረጉን ይሄው አጣማጆችንም አስተባብሏል። መከላከያ ዜጎችን አይገልም ሲል ተደምጧል። ወያኔ ተዛዝ ስለተገደሉ ዜጎች ማስተባበያ ለመስጠት መሞከሩ ያብይ አጣማጆችም የወያኔ ተራዘመ ክንድ መሆኑን አረጋግጧል። በመጨረሻም በአፋር ክልል የጅቡቲ ዋና መንገድ በህዝብ ተቃውሞ ዘጋቱ ተገለጸ። በአፋር ክልል ደቡባዊ ዞን በኢሳና በአፋር መካከል በዘመና በየጊዜው ሲቀሰቀስ የነበረ ግጭት ምክንያት ህዝቡ ሰላም አጥቶ መቆየቱ ይታወሳል። ከቅርብ ጊዜ ወዲህ የኢሳት አጠቂዎች በከፈቱት አዲስ ጥቃት የአፋር ህዝብ አጽፋውን ለመለስ ባደረጉት ግጭት መንገዶች ተዘግተዋል። ኢሳዎች ከጅቡቲ በሚሰጣቸው ድጋፍ ወደ አፋር መኖሪያዎች መንደሮች በመዝለቅ የታላቋን ሶማሌ ባንዳ በመስቀልና የወያኔን የአፋር ባንዳ በማቃጠል የፈጠሩ ግጭት ተስተካክሎ ብዙ ዜጎች መጎዳታቸውም ተገልጿል። ጅቡቲ ለኢሳ ማጽያን የምትሰጠው ድጋፍ ምክንያት አካባቢ የጦርነት ቀጠና እየሆነ መምጣቱ ከፍተኛ ስጋትን ፈጥሯል። ከዚህ ጋር ተያይዞ በአካባቢ ያሉ ባለስልጣናት በጥቅም ሽርክናና በኮንትሮባንድ ንግድ አስራፊ ሆኑ በሚፈጥሯቸው የጥቅም መባደኖች ምክንያት የመከላከያ ጀነራሎችም ጨምሮ እጃቸው እንዳለበት አንዳንድ መረጃዎች ወጥቷል። ይበንዲ እንዳለ አብይ አስተዳደር ከአዲስ አበባ ሰጠው ትዛዝ መሰረት የክልሉ ዩሃይል የግጭት ስፍራዎችን ለቆ እንዲወጣ በመወሰኑ በመላው አፋር ህዝብ ውስጥ ቁጣን ፈጥሯል። የውሳኔ ያፋረን ህዝብ ለአደጋ ያጋለጠ መሆኑ በህዝቡ ተቀባይነት አጥቷል። ያፋረን ህዝብ ከቀረው ኢትዮጵያ ህዝብ ጋር በሰላም ለመኖር ይቅርታ ያፋር ህዝብ ከቀረው ኢትዮጵያ ህዝብ ጋር በሰላም ለመኖር ስለሚፈልግ መብቱ ይከበርለት። የኢሳን ነገር ግን ከታላቋ ሶማሌ ከሚሉት ህልም ጋር የተቆራኘ በመሆኑ ከአካባቢያችን ውጣልን የሚል ጥያቄ አቅርበዋል። ከዚህ ጋር ማያያዝ ያፋር ወጣቶች ተዘጋው መንገድ እንዲከፈት ከተፈለገ 3 ቅድመ ሁኔታዎችን መሟላት ይኖርባቸዋል ብለዋል። አንደኛ ይቅርታ የፌደራሉ መንግስትና ያፋር የክልል መንግስት ስለ ጉዳዩ በአስቸኳይ ማብራሪያ ይስጡ። ሁለተኛ በፌደራል ትዕዛዝ የመንገዱ የተመደቡትን የጸጥታ አስከባሪዎች እንዲነሱ ያደረገው ውሳኔ ተሽሮ እንደገና በስፍራው እንዲመደቡ። ሶስተኛ የኢሳ ሶማሌ ጎሳዎች በኢትዮጵያነት በሰላም መኖር ስለማይችሉ ከአካባቢው ውጡልን፣ የጅቡቲ መንግስትም እጁን ይሰብስብ በሚል ጥያቄያቸውን አቅርበዋል። በእነዚህ ጉዳዮች ዙሪያ ከአብይ አስተዳደር የተሰጠ ምላሽ የለም። አድማጮቻችን፣ የሳምንቱ አበይ ዜናዎች በዚሁ ይጠቃለላሉ።
Thank you.
አርማጮቻችን ከዝቀጥለን አንድ ጽሑፍ እናስደምጣለን። አቻምለታምሩ ይቅርታ አክቲቪስት አቻምለታምሩ ማንንም ቢመጣ የሚገርለው አማራውን ነው በሚል ጽሑፍ ለንባቢያ ቀበቃውን ከዝቀጥለን አቀርባለን። ያባባል በኢትዮጵያ አርበኛ ለጃማይ ጻሃይ ወንቀስላሴ የዛሬ 60 አመት በፊት ከይቅርታ ከ60 አመት በፊት የተናገሩትን መሰረ በማድረግ ነው አቻምለታምሩ ጽሑፉ መንደርደሪያ ያደረገው። ያብይ አህመድ አገዛዝ የፋሽስቶ ያኔን ያፓርታይድ አገዛዝ ከተካውዲህ ልክ እንደበፊቱ ሁሉ ባለፉት 8 ወራት ስናያቸው የሰነበትናቸው ጭካኔ አይነቶች ለመናገር እንኳን የሚሰቀጥጡ ናቸው። ከውራየው ጭፍጨፋ የተረፈች አንዲት እናት በዚህ ዘመን ልጅ ወልዶ ማሳደግ መረገም ነው ሰው ነው ፈጠረም እጅግ አስጠላል ያለችው ባሳለፍናቸው 8 ወራት ያየናቸው ጉሰኝነት የወለዳቸው የጭካኔ አይነቶች መጠን የሚገልጽ ነው። ባብ ያህመድ አገዛዝ ዘመን ከጅግጅጋው ጭፍጨፋ እስከ ቡራየው የዘር ማጥፋት ከሻሸመኔ የመንጋ ፍርደኞች በአደባባይ ዝቅዝቀው ከሰቀሉት የደሃ ልጅ በዚያ በሻሸመኔ እስከ ተካሄደው ያዛውንት የልጅ ልጆቻቸው በሚሆን አሳዳጊ የበደላቸው ዘረኞች የተካሄደው ዘግናይ ድብደባ በዋሳ ከተካሄደው የወላይታና ሲዳማ ያልሆኑ ወገኖች ጭፍጨፋ እስከ በተለያዩ ዩኒቨርሲቲዎች በኦነግ የሚታደኑ የአማራ ገበሬ ልጆች ባለፉት 8 ወራት ያየናቸው ጎሰኝነት የወለዳቸው ጭካኔዎች ናቸው። ከመስከረም ወዲህ ደግሞ ባብይ አህመድ አገዛዝ መልካም ፍቃድ ከነትጥቁ እየተንቀሳቀሰ ያለው ኦነግ ምዕራብ ኢትዮጵያን እያተራመሰ ይገኛል። አገዛዙ ራሱ እንደነገረን ከ30 በላይ አገዛዙ ባለሟሎች በኦነግ ሲገደሉ በወለጋ የመንግስት መስሪያ ቤቶች ተዘግተው የኦነግ ወታደራዊ ማሰልጠናዎች ሆነዋል። የኢትዮጵያ ንግድ ባንክ በሚሊዮን የሚቆጠር ገንዘብ በኦነግ ሲዘረፍ ንጹሃን ዜጎች በኦነግ ሲታፈኑ ዳውድ ኢብሳ አዲስ አበባ ተቀምጦ የኦነግ ሰራዊት ከመንግስት ጦር ጋር እንዲዋጋ ትዕዛዝ እንደሰጠ በአደባባይ ሲያውጅ እኛ የኢትዮጵያ ጠቅላይ ሚኒስትር ምንለው አብይ አህመድ ኦሮሞ ኦሮሞን አይገድል በማለት እሱ የሚመራው ኦሮሞ መንግስት ኦሮሞውን ኦነግ ስርዓት ለማስያዝ መከላከያ ሰራዊት እንደማያሰማራ ነግሮናል። በየዩኒቨርሲቲው ካለ ክልላችሁ መታችኋል ተብሎ ያማራ እንቦቀቅሎች በኦነግ ሲታረዱ ወለጋ ሄዶ ቢገደል ኦሮሞ ይከፋፈላል ብሎ የሰጋው የኢትዮጵያ የጦር ኃይሎች ጠቅላይ አዛዥ አብይ አህመድ የዩኒቨርሲቲዎቹን የፌደራል መንግስት ተቋማት እንደመሆናቸው መጠን የፌደራል የጸጥታ ኃይሎችን አዞ በዩኒቨርሲቲዎች ንጹሃን ህይወት በኦነግ እንዳይቀጠፍ ሲያደግ አልታየም። ጅጅጋ ቤተክርስቲያኖች ሲቃጠሉ ንጹሃን ሲጨፈጨፉ ህፃናት ሲታረዱ ሴታያቶች ሲደፈሩ ይህን እንደሚሆን አስቀድሞ የመረጃ የነበረው አብይ አህመድ የሚቆጣጠረው የጸጥታ ኃይል እኮ ዜጎች እንዳይታረዱ ማድረግ አልቻለም ወይንም አልፈለገም ነበር። ፋሽስቱ ያን ያሳልፍ ያልሰጠውም ያለችው የበርሙዳው አዛዥ ጌታቸው አሰፋ መቀሌ በሰላም ተቀምጦ ህገ መንግስት ተብየውን ለማስጠበቅ አልመሃል ላይ ፈጽሞ አብይ አህመድ ግን በከፍተኛ ወንጀል ተከሰሰው ጌታቸው አሰፋን ለማያዝና ለፍርድ ለማቅረብ ሰራዊት አለማዘዙ ሳይንስ ጌታቸው አሰፋን አሳልፍ ያልሰጠም ካለውና አብይ አህመድ ሲያስፈጽም አለመሃል ላይ ፈጸመበት ህግ ለወንጀለኛ ከለላ ለመስጠት ወንጀል ነው የሚለውን ህግ አግባብ ወንጀለኛ ካደረገው ከደብረ ጽዮን ጋር ትናንትና እጅ ለእጅ ተያይዞ ሽር ብትን እያለ ነበር። የጅጅጋው ልቂት ለማስቀረት የቡሪያየውን የዘር ማጥፋት ዘመቻ ለመቆጣጠር የዋሳውን ጭፍጨፋ ለማስቆም የኦነግ እብሪት ለማስተንፈስ የዩኒቨርሲቲ ተማሪዎች ከመታረድ ለመታደግና በከፍተኛ ወንጀል ተከሰሰው ጌታቸው አሰፋ ለፍርድ ለማቅረብ ያልተንቀሳቀሰው በአብይ አህመድ የሚታዘዘ የጦር ሰራዊት ጎንደር ፋሽስት ወያኔ ያሰማራው ሱር ኮንስትራክሽን የሚያካሄደውን ቅማንትና አማራን ለማጋጨት ፕሮጀክት ለመቃወም በወጡ አማራ ልጆች ላይ ግን መከላከያ ሰራዊቱን አዞ እንቦቀቅሏችን አስጨፍጭፏል። የጎባጣ አሽከር አጎንብሶ ይሄዳል ለምን ቢሉት ጌታ ያለ መምሰላል እንደሚባለው አዲሱን ጌታውን ኦዲፓል ለመምሰል ስም የለወጠው በአደን የሚባለው ነውረኛ ድርጅትም ያማራ ጉዳይ ባለ ጉዳው ስላልሆነ የትናንትናውን የመከላከያ ሰራዊት ጭፍጨፋ ሊያሳስባቸው አልቻለም። ባለ ጉዳይ ቢሆን ኖሮ እስካሁን ጉዳው በካቅማቸው በላይ ሳይሆንና ለፌደራል መንግስቱ ጥያቄ ሳናቀር መከላከያ ገብቶ ጭፍጨፋ አካሄዷል ለሚል ወገንተኝነትና አታማጆር ሹሙ ወርዶ እሱን ለግዴ ያሰማሩት ወንጀለኞችን ገዳዮች ለፍርድ ይቀርቡ ሲል እንሰማ ነበር። እንግዲህ ይህ ሁሉ አርበኛው ደጃዝማች ጸሐይ እንቁስላሴ ያሉንን ነው የሚያስታውሰን። አርበኛው ደጃዝማች ጸሐይ እንቁስላሴ ከዛሬ 60 አመታት በፊት ማንንም ቢመጣ የሚገርለውና ጠላት የሚያደርገው አማራውን ነው ብለው ነበር። ፋሽስቱ ያን ቢመጣ በቅድሚያ ሰራዊት አስተማርቶ ይገድለው አማራውን ነው። ሆነ ከአፈጣጠሩ ጀምሮ የተመሰረተው ያልታጠቁ ንጹሃን አማራዎችን ለመግደል ነው። የውዛ ደግሞ አብይ ቢመጣ ኦሮሞ አይገርለውም በማለት እስካፍንጫችን ተጠቀውም ኦነግን በሚያሽብርበት ምዕራብ ኢትዮጵያ ጦር ያላከው ወደ ጎንደር ግን ሰራዊት በብርሃን ፍጥነት በማስተማረት የሚገለው አማራውን ነው። ስለሆነም ዛሬም ቢሆን አማራው ከሌላ የተለየ መልኩ ሰራዊት ያሰማራ የሚገለው ጨካኝ አራጅ እንጂ የሚያስተዳድረው መንግስት የለውም ይላል።
Can't get it for a good time. ከታሪክ ማህደር አድማጮቻችን እንደምከረማችሁ በማለት የተለመደ ሰላምታችንን በትህትና እናቀርባለን። በዚህ ምሽትም የዚህ ክፍለ ጊዜ ዝግጅት አባ ገሰጥ ራስ አበበ አረጋይ በሚል አርዕስት ባበራ ጀምበሬ ዶክተር በ1996 ዓመተ ምህረት የተደረሰ ጽሑፍ ምዕራፍ 3 ያራዳው ዘበኛና ምዕራፍ 4 አይነዶ የተሰኙትን ክፍሎች ይዘንላችሁ ቀርበናል። በዚህ አጋጣሚም ለአድማጮቻችን በዚህ ጽሑፍ ውስጥ የምንጠቅሳቸው የዓመት ወይም አቆጣጠር ወይ የኢትዮጵያን የዘመን አቆጣጠር ያዘሉ መሆናቸውን ለመግለጽ እንወዳለን። አባ ገስጥ ራስ አበበ አረጋይ ባበራ ጀምበሬ ምዕራፍ 3 ያራዳው ዘበኛ። የጣሊያ መንግስት ለሁለተኛ ጊዜ በኢትዮጵያ ላይ ወራሪ ጦሩን ያዘመተበት ዋናው ምክንያት በ1888 ዓመተ ምህረት በአድዋ ያደረሰበትን ሽንፈት በመበቀል የታሪክ ጠባሳውን ለመፋቅ ሲሆን፣ ሌላው ምክንያት ቁጥሩ እጅግ እየተበራከተ ተሄደው የጣሊያ ህዝብ ከፊሉን በለሙ የኢትዮጵያ መሬት ላይ በማስፈር በሀገሪቱ የተፈጥሮ ሀብት ለመጠቀም ነበር። የምስራቅ አፍሪካ ቀኝ ግዛቶቿን ኤሪትራያንና ሶማሊያን ለማገናኘት ኢትዮጵያን መውረርና በኢትዮጵያ ኪሳራ የጣሊያን ቀኝ ግዛትን በማስፋፋት ተሌሎቹ ተላላቅ የአውሮፓ ቀኝ ገዦች መስተካከልም ተወረራ ዓላማዎቹ አንዱ መሆኑ አጠያቂ አልነበረም። እነዚህን የረዥም ጊዜ ዓላማዎቹን እውነት ለማድረግ የአርባ ዓመታት መሰናዶ ጠይቆታል። በወረራውም ጊዜ በአድዋው መንፈስ ኢትዮጵያውያን ያደረጉት የመከታ ተግባር ለመስበር ለሰባት ወራት መዋደቅ ነበረበት። በዚህ አንጻር በመከላከሉ ተግባር ህዝቡ ብቻ ሳይሆን ጋራውም፣ ሸንተረሩም፣ ወንዙም፣ ዱሩም፣ ሜዳውም ሁሉም ድርሻ ተግባራቸውን ተወጥተዋል። ተመላው ኢትዮጵያ የተውጣጣው ሰራዊት በሁለት የጦር ግንባሮች ተጠላት ጋር ሲዋደቅ የመናገሻ ከተማይቱን የአዲስ አበባን ሰላምና ጸጥታ የማስከበሩና ተወራሪም የመከላከሉ ግዳጅ የተሰጠው ለአራዳ ዘበኞች ነበር። የአዲስ አበባ ከተማ በማዘጋጃ ቤትነት ደረጃ የራሱ አስተዳደር እንዲኖረው የተደረገው ቢትወደድ ወልደ ጻድቅ ጎሹ የአዲስ አበባ ከንቲባ ተብለው በተሾሙበት በ1901 ዓመተ ምህረት ነበር። ከተማው በመጀመሪያ ይጠበቅ የነበረው በሻለቃ ገብሩ ይታዘዝ በነበረው ትሪምቦሊ በሚባለው የከተማ ጥበቃ ሰራዊት ነበር። ለከተማይቱ ጥበቃ በተሻለ ሁኔታ የአራዳ ዘበኛ ቤት ደንብ የተቋቋመው በ1919 ዓመተ ምህረት ነው። የአራዳ ዘበኛ ሰራዊት በተመሰረተ በዓመቱ ነበር ካኪ ኮትና ሱሪ ለብሶ በመደበኛ ወታደራዊ ስርዓት በመስከረም 20 ቀን 1920 ዓመተ ምህረት በፍልውሃ ሜዳ ተመትረየስ ያዥ ቤተ ደንብ ጋር በመሆን ድንቅ የሆነ ሰልፍ ያሳየው ባለባበሱና በትጥቁ ብርቅ ሆኖ ነበር ሰራዊቱ የታየው። የአራዳ ዘበኞች ኮት ለብሰው በላዩ ላይ ሸማ ሳይደርቡበት አደባባይ በመውጣት ነበር በወቅቱ ሰፍኖ የነበረውን ሽሙጥ በገሃድ የተጋተሩት። ተዚህም የተነሳ ነበር ይህ አይነቱ አለባበስ ቀስ በቀስ እየተለመደ ሄደው። ስለ ባህር ማዶ አለባበስ የነበረው አስተሳሰብ በጊዜ በሰዓት ተለውጦ የደንብ ልብስ መልበስ ሊዘወተር የቻለው። በዛን ጊዜ ወታደሩ ኮት ለባሽ ቢሆንም አብዛኛው ሕዝብ የሚለብሰው ያው እጀጠባብና ተነፋነፍ ሱሪ ሆኖ ነጠላ ወይም ኩታ ድረብ ያደርግበት ነበር። በዛ ላይ በርኖስ ወይም ካባ የሚደርበውና ነጠላ ጫማ የሚያደርገው ከተማው ነበር፣ ያውም አቅሙ የፈቀደለት። አበበ በክብር ዘበኛ ሰራዊት በመኮንንነት ታገለገሉ በኋላ በ1926 ዓ.ም በባላምበራስነት ማዕረግ ለግማሹ የአዲስ አበባ ከተማ ጥበቃ አራዳ ዘበኛ አለቃነት ወደ አዲስ አበባ ማዘጋጃ ቤት ተዛወሩ። በ1928 ዓመተ ምህረት ንጉሠ ነገሥቱ ወደ ሰሜን የጦር ግንባር ሲዘምቱ አባ ገስጥ የአራዳ ዘበኛ ጠቅላይ አዛዥነትን ተሾሙ። በኢትዮጵያ ዘመናዊ አስተሳሰብና የአውሮፓ ስልጣኔ ስር የሰደደ ይሄደውና የተረጋጋ ሁኔታ ተመቸው በበለጠ የታየው ከ1920 እስከ 1927 ዓመተ ምህረት ድረስ ባለው ጊዜ ውስጥ ነበር። በዚህ ወቅት ነበር የተጻፈ ህገ መንግስትና ለንግድ መስፋፋት የሚረዱ ህግጋት የታወጁት። የኢትዮጵያ መንግስት አደረጃጀትም ተሞላ ጎደል ዘመናዊ መልክ እንዲኖረው የተደረገው። በጥዋጭ ታለ ማን ጥሩ ይጣጣል እንደሚባለው የመሻሻል ለውጥ ገና ስር ሳይሰድ ኢጣሊያ በኢትዮጵያ ላይ ጦርነት ከፈተች። ተወራት ተደጋጋሚ ውጊያዎች በኋላ ነበር የጣሊያ ወራሪ ጦር በሁለቱም የጦር ግንባር ወደ አዲስ አበባ ያመራው። በዛን ወቅት ነበር ያራዳ ዘበኛ ፈጣኝ ሁኔታ የገጠመው። ይባስ ብሎ የንጉሠ ነገሥቱ በተሰበረ መንፈስ ተሰሜኑ የጦር ግንባር ወደ አዲስ አበባ መመለስ የከተማውን ነዋሪ የህሊና ውጥረት አከበደው። በአገር ጉዳይ ተስፋ ቆርጦና እጅን ሰብስቦ መቀመጥ ስለማይቻል በተከታታይ መወሰድ ስለሚገባው ጉዳይ ለመምከር ሚያዝያ 22 ቀን 1928 ዓመተ ምህረት በታላቁ ቤተ መንግሥት ከፍተኛ ጉባኤ ተደረገ። ያራዳው ዘበኛ አለቃ አባ ገስጥ የከተማውን ጸጥታ በማስከበር ተግባር በመሰማራታቸው በጉባኤው ላይ ስላልነበሩ የማታ ማታ በጉባኤው ላይ ሁለት አማራጭ ሐሳቦች መቅረባቸውን ተውስታዋቂ ተረዱ። አንደኛው ሐሳብ የተገኘው ጦር ለሁለት ተከፍሎ አንዱ ክፍል በበረሃና በጣርማ በር በኩል፣ ሁለተኛው ክፍል በአህያ ፈጅ በጅሁር አፋፍ በኩል ተመድቦ እንዲከላከል፣ የመንግስቱ መቀመጫ ወደ ምዕራብ ኢትዮጵያ ጎሬ እንዲዛወር የሚል ነበር። ሁለተኛው ሐሳብ ደግሞ ጦሩ በአንድነት ሆኖ በሁለቱ ግንባር መዋጋቱ ቀርቶ ጥቂት በጥቂት እየተከፋፈለ በሁሉም ግንባር የሽፍታ ውጊያ እየተዋጋ ግራ እንዲያጋባ ማድረግ ታልሆነ በቀር በአንድ ጊዜ ግጥሚያ ለማድረግ ድርጅቱ የማይበቃ ይሆንና የጦርነቱን ዕድሜ ያራዝመዋል የሚል ነበር። ክርክሩ ለሁለት በመከፈሉ ነገሩን በውል አብላልቶ ለመወሰን ጉዳዩ በማግስቱ በቀጠሮ አደረ። በማግስቱ ስብሰባ ላይ ንጉሠ ነገሥቱ ወደ ዓለም መንግሥታት ማኅበር ሄደው ጉዳዩን ለድርጅቱ እንዲያመለክቱ፣ እስተሳው ድረስ ጦሩ በየስፍራው ተሰማርቶ በሽፍትነት እየተከላከለ እንዲጠብቅ ተብሎ ተወሰነ። በዚህም መሠረት ንጉሠ ነገሥቱ ቤተሰቦቻቸውን ጥቂት ታላላቅ መኳንንትና የቅርብ ረዳቶቻቸውን ይዘው ሚያዝያ 24 ቀን 1928 ዓመተ ምህረት በባቡር ወደ ጅቡቲ ተጓዙ። የንጉሠ ነገሥቱ ወደ ውጭ ሀገር መሄድ እንደተሰማ ቤተ መንግሥቱ ተዘረፈ። በሌሎች ስፍራዎችም ለአንድ ሳምንት ብርቱ ዝርፊያና ቅሚያ ቀጠለ። ዝርፊያና ቅሚያውን ለማስቆም የአራዳ ዘበኞች የተቻላቸውን ሁሉ ቢያደርጉም የዘራፊዎቹ ቁጥር ተቀን ወደ ቀን እየተበራከተ በመሄዱ ለዘበኞች የማይቻል ግዳጅ ሆነባቸው። ድርጊቱን ለመግታት በማሰብ ለማስፈራራት ወደ ሰማይ ጥይት ቢተኮስም ተድርጊቱ የሚታቀብ አልተገኘም። ማንም የማንንም ቃል የማይሰማበት በማመዛዘን ሳይሆን በደመ ነፍስ የሚባዝንበት ወቅት በመሆኑ የከተማው ጸጥታ በጅጉ ታወከ። በአንድ አፍታም ሥርዓት አልበኝነት በአዲስ አበባ ከተማ ነገሰ። ዘራፊውንና ለንብረቱ የሚከላከለውን እንደዚሁም አንዱ የዘረፈውን ልቀማ ባዩንና አላስነካም የሚለውን ለመዳኘት ዘራፊዎችንም ታጥፍቶ መጥፋት ተግባራቸው ለማገድ ሳይቻል ቀረ። ይህም በአራዳ ዘበኛው አለቃ በአባ ገስጥ አበበ ላይ ብርቱ ስጋት አሳደረባቸው። ኢትዮጵያም የወደፊት ዕጣ ጨለማ ሆኖ ታያቸው። ሁሉም ነገር አላምር አላቸው። የተጣለባቸውን ከፍተኛ ኃላፊነት ለመወጣት የሚችሉበትን ሲያብሰለስሉም በሐሳብ ባዘኑ፣ በንዴትም ተቅበጠበጡ። አዲስ አበባን ተጠላት መከላከሉ ብዙ ጣጣ ያለበት ጉዳይ በመሆኑ ለጊዜው የተከሰተላቸው የሚያዋጣ ዘዴ አልነበረም። እንዲያው መፍሰሰል ሆነ እጣቸው። ምዕራፍ 4 ወይነዶ። በ1928 ዓ.ም በወርሃ ሚያዝያ ሙቀቱ አዲስ አበባን በጣም ወብቋታል። ተወደማይጨው የሚሰማው ወሬ ደግሞ የህዝቡን ትኩሳት በጅጉ ከፍ አድርጎታል። በዚህም መጥፎ አጋጣሚ በጣም ስለተናደዱ አባ ገስጥ በመስሪያ ቤታቸው አካባቢ ተንቆራጠጡ። ግንባራቸው በመኮሳተሩ መበሳጨታቸው በግልጽ ይታያል። ሕይወት ያስጠላቸው መስለዋል። በኢትዮጵያ ህዋ ላይ ዕለታዊ ውህደቷን ጨርሳ ወደ ሌላው የዓለም ክፍል በመሸጋገር ላይ የምትገኘውን ጀንበር ለኢትዮጵያ አንደኛውን የጨለመች አድርገው ነበር በክፉ ዓይን አባ ገስጥ የገረመሟት። ዝግ ባለ ሽውታ የሚነፍሰው ንፋስ በንዴት የተቃጠለ አካላቸውን ሊያበርደው ፈጽሞ አልቻለም። አዋፍ ተመቅሰብት በመብረር ሲያልፉ፣ ከብቶች ወደ በረታቸው ሲያዘግሙ ማየታቸው ስኳ በሐሳብ የሚከነከነውን ህሊናቸውን በአገር ፍቅር የነደደ መንፈሳቸውን ከቶ አላማለለው። ሁኔታቸውን የተመለከተ አንድ መኮንን ምን ነው ጌቴ ምን ገጠሞት ብሎ ሲጠይቃቸው ነበር ህሊናቸው በሐሳብ ተመባዘን የተመለሰው። ሁሉንም አስረዳችኋለሁ ወደ ውስጥ ንግባ በማለት ሹማምቱን አስከትለው ወደ ቢሮአቸው ሲገቡም ንዴቱ አልበረደላቸው። ተጽፈት ጠረጴዛቸው ላይ በትረ መኮንናቸውንና መለጊያቸውን ጣል እንዳደረጉ ነበር። ጎበዝ በማጨው ግንባሬ ዘመተው የኢትዮጵያ ሰራዊት ተፈቶ የጠላት ጦር የአዲስ አበባ ከተማን ለመያዝ በመገስገስ ላይ ነው። በተቻለ መጠን ከተማችን በጠላት እጅ እንዳትገባ ለመከላከልና ጸጥታውንም ለማስከበር ሌት ተቀን በትጋት መስራት አለብን አሉ። በመቀጠልም ጠላትን እንዴት እንደምንቋቋመው የበላይ ትእዛዝ ስለሚጠበቅ ሰራዊቱ በተጠንቀቅ ይቁም፣ ለስብሰባ ስለተጠራ ሁኔ ወደ ከንቲባው ጽፈት ቤት መሄዴ ስለሆነ ስመለስ የሚወሰነውን አስታውቃችኋለሁ ብለው በመጣደፍ ወደ ማዘጋጃ ቤት አመሩ። የአዲስ አበባ ተጠባባቂ ከንቲባ ብላታ ታከለ ወልደ ሐዋርያት የከተማውን ሹማምንት ሰብስበው ምክር ተያዘ። በስብሰባውም ላይ በከተማ ውስጥ ለመከላከል መሞከር ሰላማዊውን ሕዝብ ማስጨረስ እንደሚሆን ተወሳ። በሌላ በኩል ደግሞ ድል መሆንን በመቀበል ከተማይቱን ለጠላት ማስረከቡ ህሊናን ለዘላለም የሚያቆስል ውርደት ሆኖ ታየ። ስለዚህም አዲስ አበባን ለቆ በመውጣት በዱር በገደል የፋኖ ውጊያ ለመቀጠል ተወሰነ። ተስብሰባው እንደወጡ አባ ገስጥ ወደ መስሪያ ቤታቸው ተመልሰው ውሳኔውን ለሰራዊቱ ሹማምንት ታስታወቁ በኋላ እሳት ይብላው እንጂ ለጠላት አያገለግልም፣ አቃጥሉት አሉ። በጠላት እጅ እንዲገባ የማይፈልጉትን መሳሪያና ሌላም ቁሳቁስ ተዛም የሚፈልጉትን ተጽፈት ቤታቸው አውጥተው ወደ ቤታቸው ሄዱ። ቤታቸው ሲደርሱ ፊታቸው በብስጭት ተለዋውጦ በማየታቸው ምን ነው ምን ሆነሃል ተናም አይደለህ ልጄ ሲሉ ጠየቁ እናታቸው በመደናገጥ። ምን ደህንነት አለ እናቴ? ወራሪው የጠላት ጦር እያየለ አዲስ አበባ ከተማ ተቃርቧል። በኢትዮጵያ ላይ መቅሰፍት ወርዶባታል። እንድጠብቃት ኃላፊነትን የተቀበልኩባት አዲስ አበባ በጠላት እጅ የምትወድቅበት ጊዜ እየተቃረበ ነው። የተጠላብኝን አደራ ለመወጣት አልቻልኩም። ስለዚህ ወደ ባላገር ሄጄ ሕዝብ ለማሳበር ለሀገሬ ልዋጋላትና ልሞትላትም ቆርጫለሁ። ያለ ኢትዮጵያ ነጻነት ህይወት አያምረኝም ብለው መለሱ። አባ ገስጥ መናደዳቸው በጉልህ እየታየባቸው ሰው እንደሆነ ተሆናለህ ልጄ፣ ራስህን እንዲህ ብታስጨንቅ ምን ታተርፋለህ? ፈጣሪ ያመጣውን እስቲ መልሰው ድረስ ተማዘን ተመጸለይ በቀር አሁን ምን ይደረጋል አሉ እናታቸው ወይዘሮ አስካለ ማርያም ጎበና ሳጋ የተናነቃቸው። ቀድሞ ቀረባዷ ጦርነት ጊዜ ጠላትን እስተ ባህር ማዶ ማሳደዱ ወይነዶ አሉ ባሻበበ። ታባ ገስጥ ጋር ተማስራያ ቤት የመጡት ባለሟላቸው እውነትን ነው አባቶቻችን ጠላትን ማሳደድ የነበረባቸው እስተ መረብ ወንዝ ብቻ መሆን አልነበረበትም እስተ ቀይ ባህር ማዶ እንጂ አሉ ወይዘሮ አስካለ ማርያም በመቆጨት። የአቅም ጉዳይ ሆኖባቸው ይሆናል ይህን ያላደረጉት አሉ አባ ገስጥ በመቆዘም። ያለፈው አልፏል። መብከንከን ራስን መጉዳት አያስፈልግም። መክሮ የሚበጀውን ማድረግ ነው አሉ ባለቤታቸው ወይዘሮ ቆንጂት አብነት ጣልቃ በመግባት። እናንተን የትልልሰዋችሁ ሕፃናቱንስ የት ላድርሳቸው እያልኩ ነው የሚጨነቀው እንጂ በተረፈማ ምን ማድረግ እንደሚገባኝ አውቃለሁ አሉ አባ ገስጥ። ልጆቻቸውን ዳንኤልን ሶስናንና ጨቅላውን ሕፃን ማሙሽን በመሳሳት አመለካከት እየተመለከቱ እኔ አንተ እንደምትሆነው ሆናለሁ ታንታ ልለግም አሉ ወይዘሮ አስካለ ማርያም ልጃቸው ተተዋቸው እንዳይሄዱ እጃቸውን እያርገበገቡ በመማጸን። የኔም ሐሳብ ተሜቴ የተለየ አይደለም። አንተ ወደምትሄድበት አብሬ እሄዳለሁ ስለኛ አታስብ አሉ ወይዘሮ ቆንጂትም። ጠላት የጣርማ በርን አልፎ አዲስ አበባን ማያዙ ስለሆነ የጣሊያን ጦር በእግሩ ሊረግጠው ቀርቶ አውሮፕላኑስ እንኳን ኢላማውን ለይቶ ለመምታት በማይችልበት በሰሜን ሸዋ ገደላ ገደልና ሸንተረር ውስጥ መሽጎ በአዲስ አበባ ከተማ የሚከማቸውን የጠላት ጦር ሰላም በመንሳት ሌት ተቀን እንዲባንን ማድረግ ይኖርብኛል። ስለዚህ ወደ ሰሜን ሸዋ ሄጄ የጋዱ ውጊያ እዋጋለሁ አሉ አባ ገስጥ። ውለው ሳያድሩም እናታቸውን ባለቤታቸውን ልጆቻቸውን ይዘው ስድስት ወንዶችንና ሦስት ሴቶችን አስከትለው አሻፈረኝ ለጠላት አልገዛም በማለት ለአርበኝነት ተጋድሎ በቁርጡ ቀን ወደ ሰሜን ሸዋ ግንብቹ ሄዱ። አባ ገስጥ አዲስ አበባን በለቀቁ በማግስቱ ነበር የጣሊያ ወራሪ ኃይል በጦር መሳሪያ ብልጫው በመተማመን በኢትዮጵያ ሰራዊት ያመራረ ጉድለትን በመጠቀም ይልቁንም በዓለም የተከለከለ መርዝ በኢትዮጵያ ሰራዊት ላይ ያለ ርህራሄ በመርጨት ጊዜያዊ ድል ተቀዳጅቶ ሚያዝያ 27 ቀን 1928 ዓ ም የኢትዮጵያን ዋና ከተማ ያዘው። በዚህም የቅኝ አገዛዝ ዳፋ ወደ መሐል ኢትዮጵያ ተዛመተ። የሥርዓቱን አስከፊነት በውል የሚያውቁት በዚህ ሥርዓት ስር የማቀቁት ብቻ ነበሩ። አብዛኛው የኢትዮጵያ ልጆች በባዕድ የመገዛትን አንገፍጋፊነትና የሚያሳድረውን የመንፈስ ውድቀት በወሬ እንጂ በእውን አያውቁትም ነበር። በወሬስ ቢሆን የሚያስከትለውን ፍዳ ከባድነት ስንቱ ናቸው የሚያውቁት? ያገዛዙ መራራነት እንደ ኮሶ አንገፍግፏቸው አዝማድ ወዳጆቻቸው ቤት ንብረታቸውን ትተው ተናት አገራቸው ኢትዮጵያ ጉያ ለመግባት በያዝነው በዛ ምዕተ ዓመት መጀመሪያ ላይ በብዙ ድካም ወደ ማህል አገር የመጡት እንደ ሎሬንሶ ተአዛዝ፣ መንገሻ ከፈላ፣ ኤፍሬም ተወልደ መድህን፣ ጊላ ጊዮርጊስ፣ ኢያሱ ዳንኤል፣ ዳዊት ቁበግዚ፣ አምባዬ ወልደ ማርያም ያሉት የኤርትራ ክፍለ ሀገር ተወላጆች ነበሩ። ለተቀሩት ኢትዮጵያውያን የቅኝ አገዛዝን አስከፊነት በምሬት ይገልጹላቸው የነበሩት። ይህ መጥፎ ዕጣ በ1928 ዓ ም ለሁሉም ኢትዮጵያውያን ደረሰ። በዚህን ጊዜ ገዢውም ተገዢውም ካህኑም ጨዋውም ከተሜውም ገጠሬውም ሴቱም ወንዱም ልጁም አዋቂውም በጠላት መዳፍ ስር ወደቀ። تكبرونا تافروين ورو يا قردنبر تدفرم هزو نسعنتون تقففهم يا قر وقنا سرات تقسس هلو منقر هدهننا تماتو سورن بمرتو يمياسن هنا تبالم هدماجو تجاچن هبا قسط راس هبا بارقاي بابر راجنبري دكتر مراف سوستنا مراف عرات كفلوش بزيه التناك كالو ملكم مشت نمان قلات شوالن
አርማጮ ቻችን ከሲዱን ስቶኮልም ከተማ የሚተላለፈው የኢትዮጵያን ሬዲዮ ሳምንታዊ ስርጭት ለተናቀቀ ጥቂት ቁርታል የዛሬውን የጥር 5 ቀን 2011 ዓ.ም ወይንም የጃንዋሪ 13 2019 ስርጭታችን አስተናገድናችሁ ንጉስ ታምራት ወርቁ ሞላና እኔም ተኮላ ወርቁ ነበር ደናቆይ ግሉን ይያልን በዚሁን ስነባበታችኋለን እንድል ለኢትዮጵያ ህዝብ
Yeah.